ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። እንደምን አላችሁ? ጌታ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ቀን በእድሜያችን ላይ የጨመረ አምላክ ስሙ ይባረክ። አሜን ነው። ጌታ ይመስገን። አሜን። 2022ን አሳልፎ 2023ን የሰጠን አምላክ ስሙ ይባረክ። እግዚአብሔር እንደ ተስፋ ቃሉ በመካከላችን አለ። ስንጸልይም አለ፣ ስንዘምርም አለ፣ ማስታወቂያም እየሰማን አለ። ጌታ ይባረክ። ኪዳኑን የሚያከብር እንደተናገረ ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት ስፍራ በመካከላችሁ እገኛለሁ ያለ አምላክ ስሙ ይባረክ። አሜን። ኪዳኑን ያከብራል፣ ቃሉን ያከብራል፣ ይገኛል በመካከላችን። ደግሞ በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ እንዳለ መገኘታችን ብቻ ሳይሆን ውስጣችን አብዝቶ ሲሻው እሱን ይገለጥልናል። እግዚአብሔር ስሙ ይባረክ። ይናገረናል። ጌታ እንዲሁ እንደመጣን አይተወንም። ጌታ ስሙ ይባረክ። አሜን ነው። ድምፁን እንሰማለን። ጉብኝቱ ወደ እኛ ይመጣል። ስለዚህ ውስጣችን አብዝቶ ይህንን አምላክ ሊሻ ይገባል። እንደ ልማድ ነገሮችን እንድናስብ አይገባም። ጌታ ይባረክ። እኔ ጋር የምንከፋፈለው ቃል መጽናት ወይም ደግሞ ጸንታችሁ ቁሙ በሚል ቃል ይሆናል። ጸንታችሁ ቁሙ ወይ ደግሞ መጽናት። የቃሉ መነሻችን ገላትያ ምዕራፍ 5:1 ላይ ነው ያለው። ከዛ ሐሳብ ተነስተን እንደ እግዚአብሔር ፈቃድ ዛሬ ከዛም ደግሞ በሚቀጥለው ሳምንት አብረን እናየዋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ቃል እንዲህ ይላል፣ ገላትያ ምዕራፍ 5:1 በነጻነት ልንኖር ክርስቶስ ነጻ አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። ጌታ ይባረክ። አሜን ነው። የእግዚአብሔር ቃል በነጻነት ልንኖር ክርስቶስ ነጻ አወጣን። ነፃ የወጣን ህዝብ ነን። እግዚአብሔር ይመስገን። አሜን። ነፃነት ያለን ህዝብ ነን። ጌታ ይመስገን። ነፃ የወጣን ደግሞ ጌታ ኢየሱስ ክርስቶስ ነው። ጌታ ይመስገን። ጌታ ስራችንን ሁሉ ሰርቶ ቅጣታችንን ሁሉ ተቀጥቶ በመስቀል ላይ ዋጋን ከፍሎ እኛን ነፃ አውጥቶናል። ሐዋርያው ጳውሎስ ለገላትያ ሰዎች ሲነግራቸው በነፃነት ልንኖር ክርስቶስ ነፃ አወጣን። ነፃ የወጣችሁት በራሳችሁ አይደለም፣ ወይም ደግሞ በራሳችን አይደለም ነው የሚለው ጳውሎስ። በራሳችን ስራ አይደለም ነፃ የወጣነው፣ በሰው ስራ አይደለም። ነፃ ያወጣን ክርስቶስ ነው ነው የሚለው። እንግዲህ ጸንታችሁ ቁሙ። ጸንቶ መቆም ግን ከማን ነው? ጸንታችሁ ቁሙ ከተባለ ከእኛ ነው፣ ከሰው ነው ማለት ነው። ከሰው ነው ማለት ነው። ጸንታችሁ ቁሙ፣ እንደገና በባርነት ቀንበር እንዳትያዙ። ቀጥሎ ደግሞ ያለው ምንድን ነው? ማስጠንቀቂያ ነው። እንጸልይ እስቲ። አባት ሆይ እናመሰግንሃለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ከፍ ከፍ እናደርግሃለን። ዛሬም ደግሞ ምሕረት በዛልን፣ ሞገስን አገኘን። በፊት እንድንቆም ፈቀድክ፣ እንድናመልክህ እግዚአብሔር አንተ ወደድክ። የእድሜ ባለጠጋዎች አደረግከን። እግዚአብሔር ሆይ ተመስገን፣ ተባረክ። ይህ በእኛ ስራ ጥረት፣ ግረት፣ ቅድስና፣ ጽድቅ ሳይሆን ከአንተ ምሕረትና ርኅራኄ ስለበዛልን ክብሩን ለአንተ እንጨምራለን። ተመስገን፣ ተባረክ፣ ከፍ ከፍ በል። ጌታ ሆይ አሁንም ደግሞ በመንፈስህ ቃሉን እንድታበራልን እንጸልያለን። የቃልህ ብርሃን ይብራልን። እግዚአብሔር ለተናጋሪም ለአድማጭም ጥበብንም ማስተዋልም እንድትሰጥ እንድታበዛ እንጸልያለን። በጌታ በኢየሱስ ክርስቶስ ስም ያለ እኔ ምንም ልታደርጉ አትችሉም ብለሃል። አዎ ያለ መንፈስ ቅዱስ አንተን የሚያከብር ነገር ማድረግ አንችልም። ጌታ መንፈስ ቅዱስ ሆይ በዚህ ስፍራ ተመላለስ። ክብር በመካከላችን ይመላለስ። ሁለንተናችንን ይውረሰው፣ ይቆጣጠረው። የዚያን ጊዜ ትከብራለህ፣ ለእኛም ደግሞ መልካም ይሆንልናል። እግዚአብሔር ሆይ ፈውስ ይሆንልናል፣ መጽናናት ይሆንልናል። ሰላምህ ይወርዳል፣ ደስታ ይከበናል። አቤቱ ጌታ ሆይ መንፈስ በሁለንተናችን በዚህ ስፍራ ይመላለስ። ያንተ ህልውና ይህን ስፍራ ይቆጣጠረው። ኦ ሃሌሉያ! እግዚአብሔር ሆይ ስምህ ይባረክ። ወደ ውስጥ ዘልቀ የምትገባ የውስጣችንን ሀሳብ የምትመረምር የውስጥ ስሜታችንን የምትረዳ ገና አፋችን ሳይንቀሳቀስ አንደበታችን ቃል ሳይወጣ የውስጣችንን ሀሳብ የምታውቅ ጌታ በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ እየተመላለስክ ለእያንዳንዱ ጌታው የሚያስፈልገውን ልትሰጥ የምትችል አንተ ነህና ወደዚህ ስፍራ አሁንም እንጋብዝሃለን። በኢየሱስ ክርስቶስ ስም እንጋብዝሃለን። ሃሌሉያ! አንተ ክበርልን። በሁሉ ነገር አንተ ክብሩን ውሰድ። ስጋ ለባሽ እንዲከብር ሳይሆን አንተ ክብር፣ አንተ ታይ፣ አንተ ተሰማ፣ ተደመጥ። እግዚአብሔር ስጋ ለባሽ ሁሉ ለአንተ ክብርን ይስጥ፣ ለአንተ ይገዛ። አንተን ከፍ እናደርግሃለን። ተመስገን፣ ተባረክ፣ ተወደስ። በኢየሱስ ክርስቶስ ስም አሜን፣ አሜን። ጌታ ይመስገን። አሜን ነው። ክብር ለአምላካችን ይሁን። ወገኖቼ እንደተናገሩት እኔም በሰሞኑ በጣም ደስ እያለኝ ነበር የከረምኩት። ጌታ ይመስገን። እግዚአብሔር ረዳን፣ እግዚአብሔር አገዘን እያልኩ በጣም ደስ እያለኝ ነበር የከረምኩት። ጌታ ይባረክ። አሜን። ቀላል ነገር አይደለም። እግዚአብሔር ደስ የተሰኘበት ሰይጣን ያፈረበት ነገር ነው የሆነው። ከኛ ያለፈ ነገር ነው። ከኛ ያለፈ ነገር ነው። ሰይጣን የተበሳጨበት፣ ሰይጣን ሀሳቡ የተበለሻሸበት፣ ግራ የገባው፣ የተምታታበት፣ እንዴት ተሳካ ያለበት ይመስለኛል። ግራ ግብትብት ያለው እንዴት ሆነ ነገሩ ያለ ይመስለኛል። እግዚአብሔር ደግሞ ደስ ያለው በቃ ልጆቼ ቃሌን ይሰማሉ፣ ይታዘዙኛል፣ ይፈሩኛል፣ ያከብሩኛል፣ ከቃል ያለፈ ነገር በድርጊት ያደርጋሉ የሚል ይመስለኛል። ጌታ ይመስገን። እግዚአብሔር እንደዚህ አይነት ነገርን ያብዛልን። ከመናገር ያለፈ ገብቷችኋል? ከመናገር ያለፈ ስጋችንን አዋርደን ራሳችንን ዝቅ አድርገን እግዚአብሔር የሚፈልጋትን ያችን ነገር ለማድረግ አንድ ሁለት ብለን መንቀሳቀስ ይሆንልን። በግል በግሩፕ ማለት ነው። በግል በግሩፕ ስጋችን በፍጹም የማይስማማው በፍጹም የማይቀበላቸው ነገሮች አሉ። አንዳንዴ በፍጹም በቃ የእግዚአብሔርን ሀሳብ በፍጹም አልቀበልም የሚለው ጊዜ አለ። ስጋችን በፍጹም አሻፈረኝ የሚለው ጊዜ አለ። ግን በግድ አስገዝተን እግዚአብሔር ይሄን ነው የሚፈልገው፣ ይሄን ማድረግ አለብህ ብለን ማንቀሳቀስ አለብን። ጌታ ይመስገን። አለበለዚያ ጉድ ነው የሚፈለው። አለበለዚያ ከአምላካችን ጋር አብረን መጓዝ አንችልም። በቃ የአምልኮት መልክ አለ፣ በቃ እሱ ግን የለም። ጌታ ግን የለም። አብሮ ፕሮግራም ልናካሄድ እንችላለን፣ ልንሰብክ እንችላለን፣ ልንዘምር እንችላለን፣ ግን እሱ የለም። ጠብ የሚል ነገር ውስጣችን የለም። ድርቅ ብለን እንቀጥላለን። በቃ ምንድን ነው እንላለን። ምንድን ነው? አዎ አንሰማውማ ነገሩ። ስለዚህ መስማት ይሆንልን፣ እግዚአብሔርን መታዘዝ ይሆንልን። እርሱ ይበልጣል። በቃ ከሌላው ነገር ሁሉ እሱ ይበልጣል። ጌታ ነው እየታዘዘ። ምንድን ነው የምትወደው ጌታ? ምንድን ነው ቃሉ? መርምረን ፈትነን ይሄ ነው ጌታ የሚወደው። በቃ ይችን ማድረግ አለብን። ሌላ ጣጣ ሳናበዛ፣ ግርግር ሳናበዛ። ጌታ ይመስገን። መጽናት መጽሐፍ ቅዱስ መጽናት የሚለውን ሀሳብ ስትመረምሩ የተለያየ ትርጉም ታገኛላችሁ፣ ግን ተመሳሳይ ተቀራራቢ፣ መቆም፣ መጠንከር፣ መደላደል ወይም ስር መስደድ፣ አለመነቃነቅ፣ አለመወላወል ወይ ወደ ግራና ቀኝ አለማለት፣ አለማቋረጥ፣ ነገር ግን መጨረስ፣ ወደ እስከ ፍጻሜ መጓዝ። እንደዚህ አይነት የመሳሰሉ ትርጉም ታገኛላችሁ ይህንን ቃል ስትመለከቱት። ሐዋርያው ጳውሎስ ከዚህ ሀሳብ ጋር በተያያዘ ለገላትያ ሰዎች በነፃነት እንድንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት እንዳትያዙ አላቸው። ሐዋርያው ጳውሎስ በአጠቃላይ በአዲስ ኪዳን ካሉ መጽሐፍቶች 13ቱን በእርግጠኛ መልእክት የጻፈ ሰው ነው። መጽሐፍቶቹን በአዲስ ኪዳን ከሮሜ ጀምሮ እስከ ፊሊሞና ድረስ ስትቆጥሩ 13 መጽሐፍ ታገኛላችሁ። እነዛን ሁሉ የጻፈ ሐዋርያው ጳውሎስ ነው። እሱ መልእክቶች ናቸው። ዕብራውያን ትንሽ ያጨቃጭቃል። በመጽሐፍ ቅዱስ መምህራን ወይ ደግሞ ተማሪዎች በሚመራመሩ ሰዎች ዕብራውያን መጽሐፍ የጳውሎስ ነው ወይስ የጳውሎስ አይደለም ያከራክራል። እሱን ከቆጠርነው 14 መጽሐፍ ማለት ነው። ግን መጽሐፍ ቅዱሳችን የአማርኛ መጽሐፍ ቅዱሳችን የሐዋርያው ጳውሎስ መልእክት ይለዋል ዕብራውያንን። ግን ያው መጽሐፍ ቅዱስ ተመራማሪዎች በዛ ሀሳብ ላይ እንትን ይላሉ። እንደ ሌሎቹ መጽሐፍ ሐዋርያው ጳውሎስ እርሱ እንደሆነ በግልጽ አያስቀምጥም። ዕብራውያን ላይ የዕብራውያን መጽሐፍ ስታጠኑ ሁሉ መግቢያው ላይ ሐዋርያው ጳውሎስ ራሱን በግልጽ አድሬስ ያደርጋል፣ ራሱን ይገልጣል። እዛ ዕብራውያን ለእንግላት አታገኙም። ከዚህ የተነሳ ዕብራውያን መጽሐፍ የጳውሎስ ነው የሌላ ሰው ነው ያከራክራል። ኤኒዌይ 13 ወይም 14 መጽሐፍ የጻፈልን ይሄ የእግዚአብሔር ሰው መልእክቶቹን ሁሉ ሲያስተላልፍ በሰላምታ ነው ሁሉም ላይ የሚጀምረው። በሰላምታ ይጀምርና ከዛ እነሱ ካሉበት ሁኔታ ላይ ይቀጥላል። ወይ ስለ እምነታቸው እያደነቀ ይናገራል፣ ወይ ደግሞ ስለ ፍቅራቸው እያደነቀ ይናገራል። ቀጥሎ ደግሞ እናንተን እያሰብን ስንጸልይ እያለ ይናገራል። ለገላትያ ግን ሲናገር ሲያስቀምጠው ሀሳቡ በተለየ መንገድ ነው። ስታዩት ከሌሎቹ ለየት ያለ አቀማመጥ መጽሐፉን ታዩታላችሁ። ይህ መልእክት ሲስተላለፍ የተቆጣ ይመስላል። በገላትያ ቤተክርስቲያን ጉዳይ የተቆጣ ይመስላል። በስጨት ያደረጉት ይመስላል። ተናደደ ይመስላል። ስለ ገላትያ የጻፈበትን ስታዩ ሌሎቹ ላይ ሁሉ እንዳልኳችሁ እያመሰገናቸው እየባረካቸው፣ እምነታችሁ ሁሉ በአሕዛብ ዘንድ ተሰምቷል፣ ፍቅራችሁ ሁሉ በአሕዛብ ዘንድ ተሰምቷል ይላቸዋል አንዳንድ። ስለዚህ ስለ እምነታችሁ ሰምተን ስንጸልይ ሳለን ይላል፣ ስለ ፍቅራችሁ ሰምተን ስንጸልይ ሳለን ስለ እናንተ በእግዚአብሔር ፊት ማሳሰብን አንተውም እያለ ሲጸልይ ለሌሎቹ ሲናገር፣ ስለ ገላትያ ግን እንደዚያ አይልም። ስለ ገላትያ ወዲያውኑ ሰላምታ ካስተላለፈ በኋላ በቀጥታ የሚለው ነገር ከሰበክንላችሁ ወንጌል ወደ ተለየ ወንጌል እንዴት ፈጥናችሁ እንደሄዳችሁ ይደንቃል፣ ይገርማል እያለ በቁጣ ሲጀምር ነው የምታየው። ወዲያውኑ የዚ አይነት ነው የምንመለከተው። ከዚህ የተነሳ ከሰላምታ በመቀጠል አንደኛ ስለ አገልግሎቱ መጠራትና ለአገልግሎት ስለጠራው እግዚአብሔር እያነሳ ይናገራል። ለአገልግሎቱ የጠራው እግዚአብሔር ራሱ እንደሆነና የተጠራበትንም ምክንያት በግልጽ ያስቀምጣል። ምክንያቱም በገላትያ ቤተክርስቲያን ውስጥ ከአይሁድ የመጡ አንዳንድ ወንድሞች የሚቃወሙት ነበር፣ ያልተቀበሉት ነበር ነበሩ፣ ያልተጠራም የሚሉ ነበሩ እና ይሄ ትምህርቱን የሚቃወሙ ነበር። ከዚህ የተነሳ የጠራኝ እግዚአብሔር ነው፣ የተጠራሁትም ወንጌልን ለመስበክ ነው እያለ ይናገር ነበረ። ሁለተኛ በወንጌል እውነት ምክንያት ከአንዳንድ ወንድሞችና ከሐዋርያው ጴጥሮስ ጋር የገጠመውን ያነሳል። በተለይ እሱን ቃል እናንብበው። ምዕራፍ ሁለት ላይ ሄዳችሁ ገላትያ ላይ ስትመለከቱ፣ ወደ ዋናው ነገሬ ከመግባቴ በፊት ያንን ያለበትን ምዕራፍ አምስት ቁጥር አንድ ያለበትን ምክንያት ሀሳቡ በደንብ እንትን እንዲሆንልን ነው ወደዚህ ሀሳብ የሄድኩት። ገላትያ ምዕራፍ ሁለት ላይ እንሂድ። ከአንዳንድ ወንድሞችና ከጴጥሮስ ጋር እንኳን በዚህ ምክንያት ከወንጌል የተነሳ ተቆጥቶ የተፈጠረ ነገር አለ። ወንጌል አላግባብ እየሆነ በነበረበት ሁኔታ ስለነበረ ጴጥሮስ እንኳን የማይገባ ነገር ሲያደርግ ስላገኘው በጣም ተቆጥቶ ነበር። እሱን እናንብበው። ምዕራፍ 2 ቁጥር 11 ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት። ጴጥሮስን ነው ፊት ለፊት ተቃወምኩት። ሐዋርያቶቹ ናቸው ሐዋርያው ጴጥሮስና ሐዋርያው ጳውሎስ ፊት ለፊት ተቃወምኩታል። ለምን? ይፈረድበት ዘንድ ይገባ ነበርና። አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና፣ በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከ ተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ከማ ጋር? ከጴጥሮስ ጋር። ነገር ግን ይላል እዚህ ያለው ዋና የምፈልግ እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት። ጴጥሮስ ወይም ኬፋ እጅግ በጣም ፈርቶ የተንገዳገደበት ቦታ ነው። ጴጥሮስ ሐዋርያው፣ ያ ጃይንት የእግዚአብሔር ሰው እና እያገለገለ በነበረበት ጊዜ ከአሕዛብ ጋር ፍሪ ሆኖ እየበላ ወንጌል እየሰበከ አብሮ ፌሎሺፕ ያደርግ ነበር። ግን ከአይሁዶች
ከኢየሩሳሌም የመጡ አንዳንድ ሰዎች ሲያ የጴጥሮስን የሚያቆት ከዛ ከአዛብ ጋር አትብላ የሚለውን የድሮን የብሉይ ኪዳን ህግ ይዘው እንትል ስለሚሉት ቶሎ ይለይ ነበር ነው። እና ያውትና ይሄ አዲስ ኪዳን አገልጋይ አይደለም እንዴ? ምነካው? ምነካ አንተ ብዬ በሰው ፊት ተቆጣሁት ነው የሚለው። በሰው ፊት በወንጌል እውነት አልልክብ ነው። በወንጌል እውነት አይደለም እየቅሄድክ ያለው ነው። የወንጌል እውነትን አልጠበክም ነው። ለሰው ስትል ወንጌልን በቃ ደበል አለከው ነው። ትሰብካለህ ግን እንደ ሰበከው ለምን አትኖርም ነው? ለምን አብረቁ ጫ ብለህ ማትበላው? ወንጌል ይከለክልሃል ወይ ነው? ከዚህ የተነሳ ሁሉ ያንን ያነሳል። ለገላትያ ሰዎች ለእናንተ መጣው ጊዜ ከጴጥሮስ ጋርም እኮ እንደዚህ ይህን ያክል ተዳርሰናል ነው የሚለው። ኃይለኛ ነው ጳውሎስ፣ ኃይለኛ ነው ጳውሎስ። አይቶ አይተውም፣ አይቶ አያልፍም። እንደኛ ኃይለኛ ነው እና እዛው ፊት ለፊት ነው የሚለው። ይሄ ቀላል ስኳር አለም ጴጥሮስ ማለት እኮ የመጀመሪያው ወንጌልን የሰበቀ 3000 በአንድ ግር ብሎ የመጡት በቃ እንዴ! ስንት ሲታሰር እስር ቤት ሁሉ ገብቶ መልአክ በር ከፍቶ ያስወጣው ሰውዬ እዚህ ሰፈር ሲመጣ ግን እንትን አለ፣ ፈራ። ሰው የሚደክምበት ጊዜ አለ፣ የሚበረታበት ጊዜ አለ። ግን በዚህ እንደዚህ እንዲህ ሲል ሳየው ምን ሆነሃል አልኩት። ያንን ይነግራቸዋል፣ ለገላትያ ሰዎች ይነግራቸዋል። እና ከአንዳንዶቹም ከነ ጴጥሮስ ጋርም እንደዚህ አይነት ሁኔታ አሳልፎ ነበር። ከዛም በመቀጠል በሶስተኛ የገላትያ ሰዎች ያሉበትን ሁኔታ ደግሞ ያነሳል። በምዕራፍ 3 ቁጥር 4 ላይ ስትሄዱ እነዚህ ገላትያ ሰዎች ማለት ወንጌል የሰበከላቸው ወንጌል ሰምተው በመጀመሪያ የዳኑት ማለት በእሱ አገልግሎት ነው። እና ምዕራፍ 3 ቁጥር 1 ላይ ገና ስታዩ ግራ የገባውና እንደዚህ ይላቸዋል፣ የማታስተውሉ የገላትያ ሰዎች ሆይ ይላቸዋል። እነሱን ደግሞ የተቆጣው እንደዚህ በነ ጴጥሮስ ተቆጥቷል፣ በወንድሞች ተቆጥቷል፣ በእነሱም በገላትያ ሰዎችም ተቆጥቷል። እና የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህ ብቻ ከእናንተ እንድማር ወዳለሁ፣ በሕግ ሥራ ወይም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? እንዲህን የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በሥጋ ትፈጽማላችሁን? በውኑ ከንቱ እንደሆነስ እንደዚያ ያለ መከራ በከንቱ ተቀበላችሁን? እንግዲህ እነዚህ ሰዎች ወንጌል በተሰበከ ጊዜ አምነዋል፣ ተቀብለዋል። ነገር ግን ሰፊ ሀሳብ ስለሆነ ምዕራፍ 3 4 ማንበብ ትችላላችሁ። እና ዋናው ትልቁ ችግር እነዚህ ሰዎች በመካከላቸው ከሐዋርያው ጳውሎስ ጋር በተገናኘ ሐዋርያው ጳውሎስን የሚቃወሙት ነገር ግን ክርስቲያን የሆኑ ከአይሁዶች የመጡ ወደዛ ወደ ገላትያ የመጡ ሐዋርያው ጳውሎስን ለመቃወም ሲሉ፣ ትምህርቱን ለመቃወም ሲሉ የገላትያ ሰዎች እያመሷቸው ነበር። ያም ደግሞ ምንድን ነው? ለመዳን ጌታ ኢየሱስ ክርስቶስን በቀበል ብቻ እምነት ብቻ አይደለም፣ የኦሪትንም ሕግ የብሉይ ኪዳን ሕግንም መጠበቅ ያስፈልጋል፣ ግርዛት ያስፈልጋል የሚል ነገር አምጥተዋል ሐዋርያ ጳውሎስ ከሄደ በኋላ። ከዚህ የተነሳ ነው መጀመሪያ አገልግሏቸዋል፣ አይቷል፣ መለወጣቸውን አይቷል፣ በመንፈስ መሞላታቸውን አይታ፣ በመንፈስ ጀምራችሁ በስጋ ትጨርሳላችሁ የሚላቸው እዚህ ሲጀምሩ አይቷቸዋል። ግን ከሄደ በኋላ የሰማው ያሉበትን ሁኔታ ሲያይ ግን ያሉበት ሁኔታ ግን የተለየ ነው። ግርዛት የሚል ትምህርት መጥቷል። ትምህርት ነው። እንደዛ ብዙ ጊዜ እኛ የምንጨነቀው ስለሐሰት ወይ ስለሐሰት ትምህርት ዘይት ስለሚሸጡ ከነትራ ስለሚሸጡ ነው በአብዛኛው የምንጨነቀው፣ በጣም እንትን የምናደርገው። ትምህርት ግን ትውልዱን በአጠቃላይ ያስተዋል፣ እንዳለ ጠራርጎ ይወስደዋል። ገላትያ በሙሉ የተቸገረው ጳውሎስ የተቸገረው ይሄ ግርዛት የሚል ነገር ነው። ይሄ ደግሞ እጅግ በጣም አደገኛ ነገር ነው። ይሄ ማለት ጌታ ኢየሱስ ክርስቶስ መስቀል ላይ የተሰቀለው ነገር አይበቃም ማለት ነው። ለመዳን አይበቃም ማለታቸው ነው። ያ ደግሞ ከእግዚአብሔርን ከዚህ ነገር በላይ የሚያስቆጣው ነገር የለም። አንድያ ልጁን ድረስ እስኪጨክንበት ድረስ አሳልፎ ለመከራ ሰጥቶት እንዲሰቀል ፍቱን አዝሮበት ያንን መከራ ተቀብሎ ነፍሱን አሳልፎ ሰጥቶ የሰዎችን ልጆች ሁሉ ከኃጢአት ለማዳን ያንን ዋጋ ከፍሎ ሰው ደግሞ ያ አይበቃም ብሎ ቆይ ሌላ ነገር ያስፈልጋል ሲል እግዚአብሔር ከዚህ በላይ የሚቆጣበት ነገር የለም። ገላትያ የተቸገረችው የዚህ አይነት ግራ የሚያጋባ ነገር ነበር የሆነው። ከዚህ የተነሳ አታስተውሉም ወይ ይላቸው? አታስተውሉም ወይ? አትረዱም ወይ? በመንፈስ ጀምራችሁ እናንተ አዛብ መገረዝ ምናምንማ የሚበቃ ከሆነ እኮ እናንተ ኢየሱስ ክርስቶስ አያስፈል እናንተ እኮ አዛብ የነበራችሁ ናችሁ። እናንተ እኮ እግዚአብሔር ሕዝብ የተበላችሁበት ምክንያት የኢየሱስ ክርስቶስ ሥጋ ለብሶ መምጣት ነው። እናንተ እኮ አዛብ ነበራችሁ። የእስራኤል ሕዝብ እኮ ለብቻው የእግዚአብሔር ሕዝብ ተብሎ በሚጠራበት ዘመን እናንተ አዛብ ነበራችሁ እኮ። እናንተ እኮ እግዚአብሔር ሕዝብ የተባላችሁት በክርስቶስ ነው፣ በከፈለው ዋጋ ነው። ከገባችሁ በኋላ እንደገና ይህን ትምህርት የሚያጣመሙ ሰዎች ሲመጡ እንዴት በዚህ ትምህርት ትወሰዳላችሁ? ገላትያንም እየወቀሰ እንመለከታለን። ጳውሎስ ምዕራፍ 3 እና 4 ይህን ከተናገረ በኋላ ነው እንግዲህ ምዕራፍ 5 ላይ ያለውን እኛ ያነበብነው። የገላትያ ሰዎች አሁን ቱርክ ተብላ በምትጠራው ሀገር ማዕከላዊ ስፍራ የምትገኝ የቀድሞዋ የሮም መንግስት አንዷ ክፍለ ሀገር ነበረች። ለገላትያ ሰዎች ተብሎ የተላከው ደብዳቤ ለአንድ ቤተክርስቲያን ብቻ ሳይሆን በገላትያ ውስጥ ለነበሩ አብያተ ክርስቲያን በሙሉ ነበር። ከአንድ በላይ ነበሩና በገላትያ ከተማ ውስጥ ከአንድ በላይ ነበሩና እነዚህ አብያተ ክርስቲያናት በጳውሎስ አገልግሎት የተመሰረቱ ናቸው። ሁሉ ሐዋርያ ጳውሎስ ይህን መልእክት የጻፈበት ምክንያት የጸጋውን የወንጌል እውነት በመስበክ የአዛብን ቤተክርስቲያን በመሰረተበት ጊዜ የአይሁድ ክርስቲያኖች እርሱን በመቃወም ምክንያት የገላትያ ክርስቲያኖችን በጌታ ኢየሱስ ክርስቶስ ማመን ብቻ ሳይሆን የኦሪትንም ሕግ እንዳልኩት የኦሪትንም ሕግ መጠበቅ ያስፈልጋቸዋል ለመዳን የሚሉ ተነስተው ነበርና ነው። በዛ ምክንያት ነው ወደ ጥቅሳችን እንመለስ። ምዕራፍ 5 1 ላይ እዛ ስፍራ ላይ ሶስት ነገር አንስተን ከዛ ወደ መጽናት እንሄዳለን። ሐዋርያ ጳውሎስ ለገላትያ ቤተክርስቲያን ያንን ነገር ከተናገረ በኋላ በነጻነት ልንኖር ክርስቶስ ነጻነት አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ሶስት ነገር እንመልከት። አንደኛ ከባርነት ነጻ መውጣት የሚቻለው በክርስቶስ እንደሆነ ይነግረናል እዛ ቦታ ላይ። በነጻነት ልንኖር ክርስቶስ ነጻነት አወጣን ሲል ነጻ መውጣት ያለው በክርስቶስ ነው ነው ሐሳቡን የምታገኙት። ሁለተኛ እንደገና በባርነት መያዝ አለ የሚል ነገር አለ። ነጻ ከመውጣት በኋላ በባርነት እንደገና መያዝ አለ። ከህይወት መዝገብ መሰረዝ የሚባል ነገር ሊኖር ይችላል። ስማችን በህይወት መዝገብ ተጻፈ ብለህ በዛ ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 5 ላይ ስትመለከቱ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከህይወት መጽሐፍ አልደመስስም፣ በአባቴና በመላእክቱም ፊት ለስሙ መሰክርለታለሁ ይላል ጌታ ኢየሱስ ክርስቶስ ለዮሐንስ በራእይ። እና ከህይወት መጽሐፍ አልደመስስም ሲል መደምሰስም የሚባል ነገር አለ የሚል ነገር መልእክት ይሰጠናል። እና እንደገና በባርነት መያዝ የሚባል ነገር አለ። ያንን ነው የሚያስጠነቅቀው ጳውሎስ። ሰዎች ነፃ ከወጡ በኋላ ነፃነታቸውን ካልጠበቁ ከዛ እንደሚገባ ነፃ ካወጣቸው ጌታ ጋር በህይወት ጉዞ አብረው ካልሄዱ የእሱን ሀሳብ እየጠበቁ ካልተራመዱ እንደገና በባርነት መያዝ አለ ነው የሚለው። ስለዚህ ምንድን ነው እንግዲህ ጸንታችሁ ቆሞ ነው። ጸንቶ መቆም በእኛ ነው ማለት ነው። የእግዚአብሔር አምላካችን ስሙ ይባረክ። መጽናት ለምን ብለን ብንጠይቅ መጽሐፍ ቅዱሳችን ብዙ ሀሳብ ይሰጠናል። ኢያሱ መጽሐፍ ላይ ስትሄዱ ለመውረስ መጽናት ኢያሱ የተነገረው ለሱ አይደለም። ለአባቶቻቸው እሰጣችኋለሁ ብዬ ማልኩላቸውን ምድር ለዚህ ህዝብ ታወርሳለህና ምን አለው? ጽና አለው። ለመውረስ ምን ያስፈልገው ነበር? ኢያሱ መጽናት ያስፈልገው ነበር። መጽናት ያስፈልገው ነበር። መቆም ያስፈልገው ነበር። ሞላዋላ ያስፈልገው ነበር። ግራ ቀኝ ማለት ያስፈልገው ነበር። ያምላኩን ሐሳብና ፈቃድ ትእዛዝ ጠብቆ ብቻ መሄድ ነበረበት። የዛን ጊዜ መውረስ አለ ማለት ነው። ስለዚህ መጽናት ፍጻሜያችን ያሳየናል። መጽናት ከፍጻሜያችን ጋር የተያያዘ ጉዳይ ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን። አሜን ነው። ትላንትና በህንድ ምድር ላይ ሯጮቻችን አስደሰቱን። እግዚአብሔር ስሙ ይባረክ። ትላንት ይመስለኛል፣ ዛሬ አይደለም አይደል? ዛሬ ነው የሰማሁት ዜናው። ማራቶን ወንዶቹ ከአንድ እስከ ሶስት ተከታትለው ገቡ፣ ሴቶቹ ከአንድ እስከ ስምንት ተከታትለው ገቡ። ዜናው ነው ይሰማል። ከአንድ እስከ ስምንት ገቡ። እነሱ ብቻ ነው እንዲሮጡት አልኩኝ እኔ ዜናውን ስሰማ። እነሱ ብቻ ከሮጡ አሁን እነሱ ነው የሚያሸንፉት ጠቅላላ። እግዚአብሔር ስሙ ይባረክ። አሜን። ክርስትና ህይወት ከሩጫ ጋር ይመሳሰላል። በሩጫ ይመሰላል። እግዚአብሔር ስሙ ይባረክ። በተለይ ማራቶን ረጅም ስለሆነ 42 ኪሎ ሜትር ነው። ረጅም ነው። አገር አቋራጭ ነው። ያ ሩጫ ትዕግስት የሚጠይቅ ነው። ታክቲክ የሚጠይቅ ነገር ነው። ዝም ብሎ የሮጠ ሁሉ ይሮጣል ማለት አይደለም፣ ያሸንፋል ማለት አይደለም። ፈጣን ሯጭ ሁሉ ያሸንፋል ማለት አይደለም። ትንፋሹን የሚቆጣጠርበት ዘዴ ያስፈልገዋል፣ ልምምድ ያስፈልገዋል። እና ክርስትና በሩጫ ይመሰላል። ሩጫውን ሩጡ፣ በትዕግስት ሩጡ ይላል እግዚአብሔር ቃል። እግዚአብሔር አምላካችን ስሙ ይባረክ። አሜን አሜን። ስለዚህ ጸንቶ በዛ በመካከል ያለውን ድካም ጸንቶ ጨክኖ ያንን ሁሉ ነገር ከጨረሱ በኋላ ድሉ ደስ አይለው? እግዚአብሔር ስሙ ይባረክ። የፍጻሜው ድል ደስ ይላል። መሀል ላይ የከፈሉት ዋጋ ግን ይኖራል። በጣም እግራቸው በጣም ተጎድቶ ሊሆን ይችላል። ብዙ ሀጥም ጉሮሯቸው ደርቆ ሊሆን ይችላል። እግዚአብሔር ስሙ ይባረክ። አሜን። ክብር ለአምላካችን ይሁን። ኢያሱ ለማንኛውም ለመውረስ ነው። ትገባላችሁ የተባለ ቦታ አለ። እዛ ለመግባት ግን እግዚአብሔር እኔ አወርሳችኋለሁ፣ ኢያሱ አንተ ግን ጽና ነው የተባለው። አይዞ አትፍራ፣ ጽና፣ አትወላው። ግራ የምታየውን አያስደንግጥህ፣ በቀኝ የምታየው ነገር አያስደንግጥህ፣ የምትሰማው ነገር አይረብሽህ። ጽና፣ ቁም፣ አትፍራ፣ አትደናገጥ። ማርቆስ ወንጌል ላይ ስንሄድ ጌታ ኢየሱስ ክርስቶስ ስለ መጨረሻው ዘመን በወንጌላት ላይ ተናግሯል። ይሄው ሐሳብ ማቴዎስ 10:22 ታገኛላችሁ። ይሄው ሐሳብ ማቴዎስ 24:13 ታገኛላችሁ። በሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ምን ይላል? ይድናል። በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን ነው። የጀመረ አላለም ጌታ። ግማሽ ድረስ ይሄድ አይደለም። በክርስትና ምነት በቃ ሩጫው እስከ መጨረሻ የሮጠ ነው። በጽናት እስከ መጨረሻ የሮጠ ነው የድሉ ባለቤት የሚሆነ መዳን የሚሆንለት። የጀመረ አይደለም። መጀመሪያ በማስደነቅ መጀመር አይደለም፣ በማስገረም መጀመር አይደለም። አካባቢው ተመልካቾች በማስገረም መጀመር ይቻላል፣ ግን መጨረስ ሌላ ጉዳይ። የውድድሩ ህግ መጀመሪያ ላይ ማስደነቅ ሳይሆን የውድድሩ ህግ በተሻለ ሰዓት ቀድሞ ከሌሎቹ ሯጮች ጨርሶ መግባት ነው። ህጉን ጠብቆ መስመሩን ጠብቆ መጨረስና መግባት ነው። ክርስትናም መጀመር ሳይሆን ክርስትናም መጨረስ ነው። ጀምሮ መጨረስ ነው። ክርስትና የጀመሩ ብዙዎች አሉ። ሁሉም ጨርሰው አላውቅም። እኛም ጀምረነዋል። እንጨርሰው ዘንድ ነው የእግዚአብሔር ቃል የሚያስጠነቅቀን። እንጨርሰው ዘንድ ጽና ነው የሚለው። ጽና በመጨረሻው ዘመን ጌታ ኢየሱስ ክርስቶስ ሊሆን ስላለው ነገር በብዙ ምሳሌ ይናገራል። እዛ ወንጌል ላይ ሰፊ ነው ሀሳቡ። በቤተ ክርስቲያን ውስጥ የሚፈጠሩ ችግሮች አሉ። በውጭው መንግስት የሚፈጠር ችግር አለ። በዓለማችን የሚፈጠሩ ነገሮች፣ በተፈጥሮ የሚፈጠሩ ነገሮች፣ የተፈጥሮ ምልክቶች አሉ። እንደ እሳተ ገሞራ፣ እንደ ጦርነት፣ ሌላ እንደ እሳት ቃጠሎ ምናምን ምልክቶችን ተናገረ ኢየሱስ። ዘረዘረና ነገር ግን በስሜ የተጠላችሁ ትሆናላችሁ። በዛ ወቅት ደግሞ በስሜ በቃ ኢየሱስ ክርስቶስን የሚከተል ነው ስትባይ ትጠያለሽ። ምንም አይግረምህ ነው ነገሩ። ምንም አትደናገጥ ነው።
ይሄ እወቀው ነው የዛሬ 2000 ዓመት ነው የተነገረው። ይገርማል። የዛሬ 2000 ዓመት ነው የተነገረው ጌታ ኢየሱስ ክርስቶስ የተናገረው። ስለዚህ ዛሬ እኔ በቃ ኢየሱስ ክርስቶስን ተከትለ ብትናት አውሮፓ ማውን ከኢትዮጵያ ብትናት እንም አይግረም ማለት በቃ በዚህ የተጠላ ጌታ ወረድ ይነግረኛል። ጌታ ወረድ ይነግረኛል። ሁኔታዋ ተፈጸመች ማለት ነው ማለት ነው ያለብን እንጂ አዲስ ነገር እንደመጣ መደነቅ የለብን ማለት ነው። ግን በዛን ጊዜ አዎ ስጋ ኮንፈርት ይሰማዋል አይሰማውም? ምን አርግ ነው የሚለው? እስከ መጨረሻው የሚጸና ነው የሚለው። ሃሌሉያ ጌታ ይመስገን። ምልክቴን ሰጣችሁኝ የኢየሱስ ክርስቶስ ተከታይ መሆኔን ብለህ አፈፍ አርገ ምልክትን ቀጥል። የህይወት ጉዞ ነው አለቀ። ማምለኩን ቀጥል ነው። ጽና ነው። ስራን ቀጥል ነው። ጽና ትድናለህ ነው የሚለው። እስከ መጨረሻው የሚጸና ይድናል አለ ኢየሱስ ጌታ ይመስገን። ስለዚህ መጽናት ለምን ካልን ለመዳን ለመዳን። እንደዚሁ ማቴዎስ ላይ ይሄው ሐሳብ ነው የሚናገረው። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ማቴዎስ 10:22 እንደዚሁ ማቴዎስ 24:13 ላይ እስከ መጨረሻ የሚጸና ግን እርሱ ይድናል። ለመዳን ነው። ጢሞቴዎስን ደግሞ ሐዋርያው ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4:16 ላይ እንዲህ ይለዋል። እዛ ጢሞቴዎስ መጽሐፍ ላይ በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን እወቅ እያለ ይመክረዋል። የሚያስጨንቅ ዘመን እንደሚመጣ እወቅ ብሎ ይዘረዝራል። ምንድን ነው የሚያስጨንቁት ነገሮች? አዎ ብዙ ነገር ይዘረዝራል እዛ ላይ ታውቁታላችሁ። እና ከመከረው ምክር እሱን እንዲህ አለው፣ በዛ ዘመን ውስጥ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህንም የሚሰሙህንም ምን ታደርጋለህ? ታድናለህና። ጌታ ይመስገን። አሜን ነው። ስናገለግል በጣም ጥንቃቄ ያስፈልጋል። ስናገለግል ጥንቃቄ ያስፈልጋል። እንደ እግዚአብሔር ሐሳብ እግዚአብሔር የሚለው ነገር ነው ወይ የሚደረገው? እግዚአብሔር የሚለው ነው ወይ የማደርገው ብለን ሁልጊዜ ቼክ ያስፈልጋል። ቼክ ያስፈልጋል። ተጠንቀቅ። ይህንን ብታደርግ አንተ ራስህንም ታድናለህ የሚሰሙህንም ታድናቸዋለህ ነው። እግዚአብሔር ስሙ ይባረክ። አንደኛ ጢሞቴዎስ ምዕራፍ 4:16 ነበረ። እንደዚሁም ሉቃስ 8:18 ላይ ስትመለከቱ መጽናት ለምን የጢሞቴዎስ ነው ያለው? ራስንና ሌላውንም ለማዳን ነው። መጽናት ለምን? ሉቃስ ወንጌል ምዕራፍ 8:15 በመልካም መሬት ላይም የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። እግዚአብሔር ስሙ ይባረክ። አሜን ነው። ጌታ ኢየሱስ ክርስቶስ የዛሬውን ምሳሌ ታስታውሳላችሁ። ዘር ሊወጣ በሚል ያስተማረው ትምህርት ላይ በመልካም መሬት ላይ የወደቀ ዘር አለ። ያ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። ቃሉን ሰዎች ይሰማሉ፣ በተለያየ ሁኔታ ውስጥ ሲያልፉ በመጽናት ያንን ቃል ይጠብቁታል፣ ይኖሩታል፣ ይታዘዙታል። ከዛ ምን ያደርጋሉ? ፍሬ ያፈራሉ። ፍሬ በሕይወታቸው ይታያል ማለት ነው። እግዚአብሔር ስም ይባረክ። የተለያየ ነገር ሲመጣ በቃ ተወት አያደርጉትም ቃሉን። ፍሬ ስለዚህ አይታይም፣ በሕይወታቸው ፍሬ አይታይም። እና መጽናት ለምን? ፍሬ ለማፍራት፣ በሕይወታችን ፍሬ ለማፍራት ነው ማለት ነው። መጽናት ፍሬ ለማፍራት ነው ማለት ነው። ዕብራውያን 10:36 ላይ ደግሞ መጽናት ለምን? የዕብራውያን ጸሐፊ ምንድን ነው የሚለን? የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል የእግዚአብሔር ቃል። መጽናት ያስፈልጋችሁ ምን ሆኖ? የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ። እግዚአብሔር ስሙ ይባረክ። የተስፋው ቃል ወራሾች እንድንሆን በሕይወት ጎዳናችን መጽናት ያስፈልገናል ነው የሚለው መጽሐፍ ቅዱስ። መጽናት ያስፈልጋችኋል። ለምን? የተሰጣችሁ የተስፋ ቃልን እንድትወርሱ እንድታገኙ ካስፈለገ። ስለዚህ የተስፋው ቃል ወራሽ ለመሆን ወይም ለማግኘት ምን ያስፈልጋል? መጽናት ያስፈልጋል። እንደዛ እዛው ሐዋርያው ማነው ጴጥሮስ ማነው ጢሞቴዎስ ጋር እንመለስና ጢሞቴዎስ ምዕራፍ 6:11 አንደኛ ጢሞቴዎስ ሐዋርያው ጳውሎስ እንደ እግዚአብሔር ሰው መጽናት እንደሚገባው ይነግረዋል። አሁንም በዛ ሐሳብ ውስጥ አስጨናቂ ዘመን ውስጥ ብትኖርም አንተ ይለዋል። ዘመኑ አስጨናቂ ቢሆንም ከባድና አስቸጋሪ ቢሆንም አንተ ግን የእግዚአብሔር ሰው ሆይ
ከዚህ ሽሽ ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል ይለዋል። እግዚአብሔር አምላካችን ስሙ ይባረክ። እኛ የእግዚአብሔር ሰዎች እኛ አማኞች እንደ እግዚአብሔር ሰው መጽናት በህይወታችን ሊታይ ይገባል። መጽናት በነገሮች ላይ መጽናት እንደ ህፃን ልጆች ናቸው ነገሮች ላይ ያዝለቀቀም ያደርጉት። እኛ ግን በኑሯችን በማንኛውም ወጣት መግባታችን መጽናት በህይወታችን ላይ ሊታይ ይገባል ነው የሚለው። እንግዲህ እግዚአብሔር አምላክ ስሙ ይባረክ። አሜን ነው። በምን ጉዳይ መጽናት ይገባናል? 6 ነጥብ አለኝ። ጥቂት ሄድና አቆማለሁ ጊዜያችንን መጠቀም ስላለብን ኔክስት ዊክ መከታተል ስለምቻል። በምን ጉዳይ መጽናት ይገባናል? መጽሐፍ ቅዱሳችን ከመነሳቸው ዋና ዋና ሐሳቦች 6 ነጥብ በልብ ያለውን ልናገር። በእምነት መጽናት በመጀመሪያ ከጌታ ጋር የህይወት ጉዞ ስንጀምር ማመን ስለሆነ በእምነት መጽናት ያስፈልጋል። በእምነት ሰው ጀምሮ በእምነት የህይወት ጉዞ ላይ ጨርስ ይችላል። ጌታ ኢየሱስ ክርስቶስ እንኳን ሲናገር የሰው ልጅ በሚመለስበት ጊዜ በምድር ላይ እምነትን ያገኝ ይሆንን ብሎ ጠይቋል። ያገኝ ይሆንን ብሎ ከበር ጥያቄ ጠይቋል። ሰዎች ሲጸኑ በእምነት ይቆያሉ ማለት ነው። ሲጸኑ በእምነት ጀምረው በእምነት ከጸኑ እምነታቸው ይቆያል። እግዚአብሔር ስሙ ይባረክ። መጽሐፍ ቅዱሳችን ቆላሲያስ 2:5 ሐዋርያው ጳውሎስ በቆላሲያስ ቤተክርስቲያን እምነት አይቶባቸው አገልግሎታቸው ሄዶ ጌታን ተቀብለው ተሰብስበው ቤተክርስቲያን ተመስርቶ ማምለክ ከጀመሩ በኋላ እሱ የአገልግሎቱ ሚሽን ሲቀጥል ሲያይ እንደገና አሁንም በእምነት አግኝቷቸዋል። በስጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁን በክርስቶስም ያለውን የእምነታችሁን ጽናት እያየው ደስ ይለኛል ይላል። ቆላሲያስ 2:5 ላይ ለሚገኘው ሐሳቡ ቆላሲያስ 2:5 ላይ እና ሐዋርያው ጳውሎስ የሚለው በስጋ ሩቅ ነኝ፣ በመካከላችሁ አይደለሁም፣ አጠገባችሁ አይደለሁም፣ በመንፈስ ከእናንተ ጋር ነኝ፣ ሥርዓታችሁን በክርስቶስ ያለውን የእምነታችሁን ጽናት በምን ጽናት ያለው? በእምነት። ቆላሲያስ በእምነት የጸኑ ነበሩ። ሐዋርያው ጳውሎስ ካገለገላቸው በኋላ ከሄደ በኋላ ቼክ ሲያረጋቸው በእምነት አሉ። አሁንም እግዚአብሔር ስሙ ይባረክ። አሜን። እምነታቸው አልደከመም። ቦታ፣ ጊዜ፣ ዘመን አልለወጣቸውም፣ አልቀየራቸውም። ኢኮኖሚ አልቀየራቸውም። ስደት አልቀየራቸውም። መከራ አልቀየራቸውም። በእምነት አሉ ከጌታቸው ጋር። እግዚአብሔር ስሙ ይባረክ። አሜን ነው። ስለዚህ የቆላሲያስ አማኞች በእምነት በመጽናት መልካም ምሳሌ ነበሩ ማለት ነው። መልካም ምሳሌ ነበሩ። እግዚአብሔር ስሙ የተባረከ ይሁን። አሜን ነው። ስለዚህ እምነታችንን ቼክ ማድረግ አለበት። በእምነት ጌታ የዳንኩት ጸጋው በእምነት አድኖኛል። ዛሬ የምኖረው በእምነት ነው። በቃ በእምነት ነው ጌታ የሚያኖረኝ፣ በእምነት ነው። ጌታ ይባረክ። አሜን ነው ወይ? አሜን። ጻድቅ በእምነቱ በሕይወት ይኖራል። ወደ ኋላ ቢያፈገፍክ ነፍሴ በርሱ ደስ ስለዚህ ቼክ ማድረግ አለብን ማለት ነው። በስራ ታስብ ይሆን? በጽድቅ ታስብ ይሆን? ወይስ እሱ የድሮ ፋሽን ነው ትላለህ ይሆን? እምነት ስታስብ እሱ ማድሮ ኢትዮጵያ ያደረገ ሚልስ አግኝታችሁ ታውቅ ይሆን? አሁን ስልጣኔነት ተሰምቷቸው እግዚአብሔር በሰው ስልጣኔና በሰው ኋላ ቀርነት እንደሚለዋወጥ አስበን እናረግ ይሆን? ስለዚህ በእምነት መጽናት የሚል ነገር አለ። በእምነት መጽናት ጸንታችሁ ቁሙ ሲል ሐዋርያ ጳውሎስ በእምነት ጽኑ ነው። ገላትያዎችን በእምነት ጽኑ። መጀመሪያ የተቀበላችሁትን ይህን ኢየሱስን በመንፈስ ተቃጥላችሁ ውስጣችሁ ደስ ብሏችሁ ሰላም ሰጥቷችሁ ረፍት ሰጥቷችሁ በንጹህ ልብ የተቀበላችሁት ያ ቃል ያ ወንጌል ዛሬ ለምንድን ነው የተናወጠው? ነው በእምነት ጽኑ ነው የሚላችሁ። በእምነት ጸንታችሁ ቁሙ፣ አለበለዚያ በባርነት እንደገና መያዛለን። መያዝ እምነት የእግዚአብሔርን ቃል ካጣጣልከው፣ አይ እሱማ ድሮ የድሮ ቀረኩ፣ እሱማ የኋላ የእነንትና ጉዳይ የአፍሪካ ጉዳይ ነው የምንል ከሆነ በባርነት መያዛለ ነው የሚለው። እግዚአብሔር አምላካችን ስሙ ይባረክ። ዕብራውያን 11:27 ላይ ስለ ሙሴ የዕብራውያን ጸሐፊ ይነግረናል። የዕብራውያን ጸሐፊ
ምዕራፍ 11 ላይ እንደምታውቁት ያ ምዕራፍ ተከላላ ስለ እምነት ሰዎች ነው ስለ እምነት አርበኞች ነው የሚዘረዘረው እምነት ተስፋ ስለምናደርገው የሚያስረግጥ የማናየው የሚያስረዳ ነው ብሎ ይጀምርና ምዕራፉ ከዛ ከሄኖክ ጀምሮ ነው የሚዘረዘረው ይዘረዘረ ሙሴ ጋር ይደርሳል ሙሴ ጋር ሲደርስ ቁጥር 27 ላይ ስታዩ ምን ይላል ቁጥር 27 ላይ የንጉሱን ቁጣ ሳይፈራ የግብጽን አገር የተወ በእምነት ነበር የማይታየውን እንደሚያዩ አድርጎ ጸንቷልና በእምነት ጽኑ ነበር ማ ሙሴ ምን ማለት ነው ካላችሁ እዚህ ቃሉ ላይ እንደሚናገር የንጉሱን ቁጣ አልፈራም የንጉሱ ቢቆጣስ ባይቆጣ እኔ ከእግዚአብሔር ህዝብ ጋር መከራ መቀበል ነው የሚሻለኝ አለ እንደሱ ነው የሚሻለኝ አለ የግብጽ አገር የተወው በእምነት ነበር በስደት አይደለም በእምነት ነው የተወው ነው የሚለው መጽሐፍ ቅዱስ በእምነት ነው የተወው የግብጽን አገር የንጉስ ቁጣ ሳይፈራ የማይታየውን እንደሚያዩ አድርጎ ጸንቷልና እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው የሚለው ሙሴም የማይታየውን እንደሚያዩ አድርጎ ተረድቷል ነው የሚለው ጸንቷልና የማይታየውን ነገር በስጋ የማይታየውን ነገር በመንፈስ አይቶታል ነገሩን የእግዚአብሔር ሐሳብ ተረድቷል እምነት እኮ እንደሱ ነው እንደ ስሜት ዋስ እኮ ነው አይደለም እምነት እንደሰለ በአይን ያየውን እንላለን በእጅ ነካውና ለስላሳና ሻካራ ነው እንላለን ቀምሰን ይመራል ይጣፍጣል እንላለን እምነትም እንደዚሁ በመንፈሳዊ ዓለም ስሜት ዋስ ነው መንፈሳዊ ነገር ምን ዳስሰው የምናየው የምንሰማው በእምነት ነው ሙሴም እንደዛ ነው የሚለው እና እንደዛ ነው ዲፋይን ያደረገው ዕብራውያን 11 ላይ ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ማ እምነት እና ሙሴ ያምን ነበር የማይታየው ነገር ያልመጣውን ዘመን አይቶ ከክርስቶስ ጋር ነቀፋን መቀበል መረጠ ይላል መጽሐፍ ቅዱስ ሲናገር ስለዚህ ሙሴ በእምነት የጸና ሰው ምሳሌ ነበር እግዚአብሔር አምላካችን ስሙ ይባረክ ሁለተኛ በፍቅር መጽናት እግዚአብሔር ተመሰገነ አሜን አሜን እግዚአብሔር ፍቅሩን ገልጦ ነው የጠራን ልጆቹ ያደረገ ፍቅሩን ገልጦ ነው በስራችን አይደለም ልጆቹ ነው እግዚአብሔር ይመስገን አሜን የሰጠንም ዋና ታላቂቱ ትዛዝ የፍቅር ጉዳይ ነው እግዚአብሔር አምላካችን ፍጹም አይደለም በፍጹም ኃይል ፍጹም ነፍስ ፍጹም ልብ ውደድ ባለንጀራህን እንደራስ አርገ ውደድ ታላቅ ትዛዝች ነች ሌላ ሁሉ በዚህ ውስጥ ነው እግዚአብሔር አምላካችን ስሙ ይባረክ አሜን መጽሐፍ ቅዱስ ሲናገር ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ እንደምታውቁት ያንን ሁሉ ዘርዝሮ ጳውሎስ ፍቅር ግን ከሌለኝ አቤት ስንት አመት ብዙ ነገር አድርገናል ፍቅር ግን ከሌለ ከንቱ ነው ስለዚህ ነው ፍቅር ላይ ብዙ መስራት ያለብን ከንቱ ከመያደርገን ነገር ላይ ተጠንቀን ብዙ መስራት አለ ብዙ ኢንቨስት ማድረግ አለብን ማለት ነው ብዙ ነገር ሰርታችሁ መልካሙን ሽቶ ዝንብ እንት እንደምታቆሽሽ ማለት ነው እንደምታበላሽው እንደዚሁም ፍቅር ከሌለ ሁሉ ነገር ባዶ ይሆንብናል ስለዚህ በፍቅር መጽናት አለብን ማለት ነው ያንን የሚፈታተን ነገር የለም አይደለም ያንን የሚገዳደር ነገር የለም አይደለም አለ ሞልቷል ወሽ ነው ይኖራል ወደፊት ይከተላል መጽሐፍ ቅዱስ ግን የሚለው በፍቅር ጸንተ እስከመጨረሻው በፍቅርን ቼክ ያረክ ኖር እግዚአብሔር ስሙ ይባረክ አሜን ነው ወይ ስለዚህ በፍቅር ጽኑ ነው መጽሐፍ ቅዱስ ኤፌሶን 3 16 17 ላይ ቀድም እህታችን ሙሉ ስታነበው የነበረው ክፍል ነው ሐዋርያው ጳውሎስ ለኤፌሶን ሰዎች ከሚጸልይላቸው ጸሎት አንዱ ስለ ፍቅር ነበር ለነሱ በነሱ ደስ የተሰኘ ይመስላል ሐዋርያው ጳውሎስ ደጋግሞ ይጸልይላቸው እና ከሚጸልይላቸው አንዱ በመንፈሱ በውስጥ ሰው ቁጥር 16 እና 17 ነው ማነበው ምዕራፍ 3
ቁጥር 16 እና 17 በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ የእናንተ ስርና መሰረት በፍቅር ይጸና ዘንድ።
ጸሎት ይሄ ነው፣ ጸሎት ይሄ ነው። በቃ እናንተ ስርና መሰረት በፍቅር ይጸና ዘንድ ነው።
ስርና መሰረት ማለት ቦዲውን የሚሸከመው ነገር ነው። ስር የዛፍ ስር ቆነ ዛፉን የሚሸከመው ነው። መሰረት ቤቱ መሰረት ቆነ ህንጻውን የሚሸከመው ነው።
እሱ ከተበላ ምስጥ ከበላ ምን ይሆናል? እንዳለ ዛፉ ህንጻው እንዳለ።
ስለዚህ ፍቅር የሌለው ክርስትና ህይወት እንደዛ ማለት ነው፣ አደጋ ላይ። ስለዚህ ያ ጠንካራ ሲሆን በፍቅር ስትሆኑ በከባድ ነገር ውስጥም ስታልፉ የሚያምን ይሁን የማያምን ሰውን ሁሉ መውደድን ተለማመዱ ነው። እግዚአብሔር ስሙ ይባረክ አይደለ? ጌታ እግዚአብሔር በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ማንን ወዷል? እስራኤልን፣ ዓለምን ነው የወደደው። ወስማም ይሄ ጻድቁ እግዚአብሔር እስማም ይሄ ጻድቁ ገና ኃጢአተኞች ሳለን ነው የሚለው መጽሐፍ ቅዱስ። ወደደን ይላል። ገና ኃጢአተኞች ሳለን ጻድቅ ሆነን አይደለም ይላል። በመንገዱ ሄደን አይደለም፣ ወስነን እሱን መከተል ስንጀምር ወደደን አይልም። ገና ኃጢአተኞች ሳለን። ስለዚህ ትላንትና ነው እኔ ፍጹም እንደሆንኩ ፍጹማን ሆኑ የሚለውን ሀሳብ ፍጹማን መሆን ይቻላል እያለን ስናወራ ነበረ፣ ስናጠና ነበር ጥናት ላይ። እግዚአብሔር የእርሱ መልክ እንድንመስለው ነው የተጠራ ነው። በቃ እርሱ ፍቅር ስለሆነ ፍቅርን እየተለማመድን ማደግ እንድንችል ነው የሚፈልገው። የማይወደድ መውደድ ይቻላል? ይቻላል። እንዴት ይቻላል? የሚያስችል ያስችላል። እግዚአብሔር ያስችላል። በእኔ ሳይሆን በእርሱ እንችላለን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። እግዚአብሔር ስሙ ይባረክ። በሚረዳ በሚያግዝ ጌታ ይባረክ። አሜና ክብር ለአምላካችን ይሁን። እርሱ ወደደ ዓለምን ሁሉ፣ ኃጢአት የሞላባትን ዓለም ወደደ በቃ ወደደ። ስለዚህ አሁን ጳውሎስ ጸንታችሁ ቁሙ ሲል በእምነት ጸንታችሁ ቁሙ። ፍቅር ደግሞ ነገራችሁን ሁሉ ከንቱ ያደርገዋልና በፍቅር ጸንታችሁ ቁሙ። በፍቅር መጽናት ፍቅርን ቼክ አርጉት ነው። ፍቅርን ቼክ አርጉት። ምክንያቱም እንዴ እኔ መናፍስት መለየት ምናምን ልትል ትችላለህ፣ ግን ፍቅር ከሌለ በቃ ዜሮ ዲስኳሊፋይ። መጨረሻ ላይ ውጤት ሲታይ ዲስኳሊፋይ ነው የሚያረግብህ ነው የሚለው። በቃ ኦ እግዚአብሔር ይጠብቀን። አሜን። እግዚአብሔር እርዳኝ ማለት አለ። በቃ ድካሜን አግዘው ማለት አለ። እንትናን አዎ እንትናንም ይቅርበል ይቅርበል። አዎ እንትናንም አዎ ይቅርበላት። በቃ እንዲህ አርጋኝ አዎ አርጋ፣ እንዲህ አርገው አዎ አርጎ። እንዴ ከጌታ በላይ የተደረጋለ ከሐዋርያ ጳውሎስ የተደረገ ከሰው ብናስብ ሐዋርያ ጳውሎስ እኮ ያልሆነው ነገር የለም። ታሪኩ ላይ እንደሚነግረን በመጽሐፍ ቅዱስ ታሪክ ያልሆነው ጉድ የለም እኮ እሱ ስንት ጊዜ ሞተ ተብሎ አለ እኮ ተደብድቦ ተደብድቦ በድንጋይ ከከተማ የሞተ ሬሳ አወጣን ብለው አውጥተው ጥለውት፣ እሱ ግን ትንሽ ነቃ ሲል በርታ ሲል አራግፎ እንደገና ወንጌል መስበክ ይቀጥላል። ግን ተመልሶ ስለ ፍቅር ይሰብካል። እንዴት ሆነ ካልን ያ የጠራው እግዚአብሔር በደማስቆ የተገናኘው ጌታ አስቻለው፣ ኃይልና ጸጋ ሰጠው። ያ ጌታ ደግሞ የእኛም አምላክ ነው። ያ እሱን ያስቻለው እሱን የረዳው ጌታ እሱን መልእክተኛ አድርጎ የእሱ የጻፈው መልእክት ለእኛ ዛሬ የደረሰን ያ ጌታ እሱ የእኛ አምላክ ነው። እግዚአብሔር ስሙ ይባረክ። አሜን። ዛሬ ሲናገረን ሊያግዘን ነው፣ ሊረዳን ነው። በቃ እሷ እንኳን እውነተኛ ጴንጤ ነች መባል ደስ ያሰኛል። እሱ እውነተኛ ጴንጤ ነው። በቃ ነገራችሁን ያዩና ይከታተሏችሁና ፍቅራችሁን ያዩና አይ እንደ ሌሎቹ አይደለችም፣ እሷ እውነተኛ ክርስቲያን ነች፣ እሷ እውነተኛ ጴንጤ ነች። እግዚአብሔር ስሙ ይባረክ። ፍቅር ስታሳዩ ማለት ነው፣ ለሰው ልዩነት ሳታረጉ በቃ እግዚአብሔር ስሙ ይባረክ። ዛሬ ጠዋት ነው ስናወራ አሰጌ ስለ አንድ ሰው ትነግረኝ ነበር። ዘበኛውንም ፕሮፌሰር የሚባለውንም እኩል አይነት ሰላምታ ነው የሚሰጠው ትለኛለች። እኩል አይነት ሰላምታ ነው የሚሰጠው። ደስ አይልም?
ስንት ሰው ነው አሁን ዘበኛና ፕሮፌሰር ደሞ እዛው ግቢ ውስጥ ያለው ዋናም ይባለው ደሞ እኩል አይነት ሰላምታ የሚሰጥ ስንት ሰው ሰው ነውና ደካማ ነው ይለካል ይቸገራል አይደል ሰው ደካማ ስለሆነ ይቸገራል በቃ ሰው ነው መጽሐፍ ቅዱስ ግን ዛሬኛ ሰዎችን የሚመክረን ፍቅርን በማጽናት እንድንመላለስ ነው እግዚአብሔር ስም ይባረክ ቲቶ 2:2 ይሄን ሐሳብ ሁለት ጥቅስ ነግራችሁና ሰውን እንቆርጣለን አለበለዚያ ሊመሽብን ነው ቲቶ 2:2 ሽማግሌዎች ለቀኞች ጭምቶች ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ ምከራቸው ይላል ቲቶን ነው
ሐዋርያው ጳውሎስ
ለቲቶ ነው የሚነው ቲቶ ከጢሞቴዎስ ጋር አንደኛ አገልግሎት ተመሳሳይ አገልግሎት ነበር የነበራቸው ቤተክርስቲያን ውስጥ ሽማግሌዎችን ይሾማሉ ቤተክርስቲያን ይመሰርቱ ነበር ይጠብቁ ነበር ሐዋርያው ጳውሎስ የመሰረታትን ቤተክርስቲያን ይጠብቁ ነበር ይከባከቡ ነበር እንደ ሐዋርያም እንደ መጋቢም ሆነው ማለት ነው እና እነዛን መንጋውን የሚያገለግሉትን ሽማግሌዎች ነው ምን አይነት ባህሪ ሊኖራቸው ይገባል ልከኞች ጭምቶች ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናሞች እንዲሆኑ መከራቸው እና ከሽማግሌ ከአገልጋይ ከሚጠበቅ አንዱ በእምነትና በመፍቅር የጸኑ መሆን አለባቸው ፍቅራቸው ሲታይ የጸና ፍቅር ሊታይ እምነት ይታይባቸው ዘንድ ይገባል እምነት ይታይባቸው ዘንድ ይገባል ምእመናኑ ሲያያቸው እምነት ይታይባቸው ዘንድ ይገባል ፍቅር ይታይባቸው ዘንድ ይገባል በተለይ መንጋው መካከል በመንጋው መሃል ሲመላለሱ ለመንጋው እኩል አይነት አይን ፍቅር ያላቸው ሰዎች መሆን አለባቸው ነው የሚለው ጳውሎስ ቲቶን ነው ምከራቸው እነዛን ሽማግሌዎች ምከራቸው በእምነትና በፍቅር የጸኑ እንዲሆኑ ጤናሞች እንዲሆኑ ምከራቸው ይላል ስለዚህ አገልጋይ እንደዛ ይጠብቅበታል አንደኛ ቆሮንቶስ ምዕራፍ 4:7 ላይ እንደዚሁ ስለ ፍቅር አንደኛ ቆሮንቶስ 4:7 ሊሆን አይችልም 13:7 ፍቅር ይታገሳል ቸርነትንም ያደርጋል ፍቅር አይቀናም ፍቅር አይመካም አይታበይም የማይገባውን አያደርግም የራሱንም አይፈልግም አይበሳጭም በደልን አይቆጥርም ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም ሁሉን ይታገሳል ሁሉን ያምናል ሁሉን ተስፋ ያደርጋል ይልና በሁሉ ምን ይላል በሁሉ ይጸናል ማ ፍቅር ሲኖር በሁሉ ይጸናል እግዚአብሔር አምላካችን ስሙ ይባረክ አሜን በምን ጉዳይ መጽናት ያስፈልግ ይገባናል በሚል ሁለቱም ያየነው በእምነትና በፍቅር መጽናት ይገባናል ሐዋርያ ጳውሎስ በነጻነት እንድንኖር ክርስቶስ ነጻ አወጣን እንግዲህ ጸንታችሁ ቁሙ እንደገና በባርነት እንዳትያዙ ህይወታችሁ በእምነት በመጽናት በፍቅር በመጽናት ሊመላለስ ይገባል ተባባሉ እና እንጸልይስቲ አባት ሆይ የማትለወጥ የማትቀየር ዘላለም አምላክ ስሙ ይባረክ እና መሰግነሃለን ከፍ ከፍ እናደርጋለን አንተ ትናገራለህ አንተ ትሰራለህ የሚከለክልህም የለም ሁሉ ባንተ ነው ለአንተ ነው ከአንተ ነው ክብር ለአንተ ይሁን እና መሰግነሃለን የሰማነው ቃል ከኛ ከሰማነው ጋር በልባችን በእምነት እንዲዋሃድ እንዲጠቅመን እንድንታነጽበት እንድንሰራበት በኢየሱስ ክርስቶስ ክብር ስም እንጸልያለን አሜን ራሳችንን እያሳትን እየረሳን እየዘነጋን እንዲሁም መሰማ ብቻ ሳይሆን ነገር ግን የምንመረምር የምንፈትን መልካሙን የምንይዝ እንጠቅም እንዲሆን እንድንሆን ይሁንልን አሜን ስለሁሉም ነገር ተመስገን ስለሁሉም ነገር ተባረክ መካከላችን ያልታገኙትን ባሉበት ስፍራ አስባቸው ባሉበት ሁኔታ ታመው ቢሆን እግዚአብሔር አባት ሆይ ጊዜ ጠቦባቸው ቢሆን የዘላለም አምላክ ቅዱስ እግዚአብሔር ሆይ አንተ እንድታግዛቸው እንድትረዳቸው በጌታ በኢየሱስ ክርስቶስ ክብር ስም እንጸልያለን እኛን እንደረዳህ እነሱንም እንድትረዳቸው እንጸልያለን እኛን እንዳገዝከን እነሱንም እንድታገዛቸው እንጸልያለን
እግዚአብሔር ሆይ ስምህ ይባረክ። ስለ ሁሉም ነገር እናመሰግናለን። ከፊታችን ያለውን ሳምንቱን ያንዳንዲቷን ቀናት ላንተ አሳልፈን ሰጠን። መግባት መውጣታችን ሁሉ የተባረከ ይሁን። ምንውልበት ምናሳልፈበት ስፍራ ሁሉ አቤቱ ከኛ ጋር እንድትሆን እንጸልያለን። ያንዳንዲቷን ቀን በጥበብና በማስተዋል እንድንመላለስ እርዳን። አንተን በመፍራት ላንተ በመታዘዝ ቀኑን እንድንዋጀው ይሁንልን። እኛንም ልጆቻችንንም የኛ የሆኑትን ሁሉ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስም ባሉበት ቦታ ሁሉ ጠብቃቸው። አሜን። ያንተ ከለላ ከሁላችን ጋር ይሁን። አሜን። አችንም ቆመን እስቲ የበረከትን ቃል ሰምተን ፕሮግራማችንን እንጨርሳለን። እግዚአብሔር ይባርካችሁ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። አሜን። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምን ይስጣችሁ። አሜን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን።